የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 15 2012 ዓ.ም ዝግጅታችን ጀመረ።
We will never get our economy back on track. We will never get our kids safely back in school. We'll never have our lives back until we deal with this virus.
ቫይረሱን ለመከላከል አስፈላጊ እርምጃዎችን ከመወሰዳችን በፊት በምንም አይነት ኢኮኖሚያችንን ልናስተካክል አንችልም። ልጆቻችንን ወደ ትምህርት ቤት አንልክም። በምንም አይነት ወደ ዘውትር ስራችን ልንመለስ አንችልም።
የቀድሞ የአሜሪካ ምክትል ፕሬዚዳንት ጆ ባይደን የዲሞክራቲክ ፓርቲያቸውን ወክለው ለፕሬዚዳንትነት እንዲወዳደሩ በይፋ ከተሰየሙ በኋላ ካደረጉት ንግግር የተቀነጨበ ነው። ዘገባውን ባብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በተለያዩ ሀገሮች ያሉ የኢትዮጵያ አምባሳደሮችና ሌሎችም ዲፕሎማቶች በአዲሱ ረቂቅ የኢትዮጵያ የውጭ ፖሊሲ ላይ ከመጪው ሰኞ ጀምሮ አዲስ አበባ ውስጥ ተሰብስበው እንደሚወያዩ ተገልጿል። በህዳሴ ግድብ ዙሪያ ሶስቱ ሀገሮች የሚያደርጉት ድርድር አሁንም እየተካሄደ መሆኑንም የውጭ ጉዳይ ሚኒስቴር አስታውቋል። መለስካቸው አመሃ ዝርዝሩን ይዟል።
የውጭ ጉዳይ ሚኒስቴር ቃል አቀባይ በየሁለት ሳምንት አንድ ቀን በሚጠሩት ጋዜጣዊ መግለጫ ላይ ዛሬ እንዳስታወቁት የኢትዮጵያ አምባሳደሮችና ሌሎች በዲፕሎማሲው ዓለም የሚያገለግሉ ባለሙያዎች ከመጪው ሳምንት መጀመሪያ አንስቶ በአዲሱ የሀገሪቱ ረቂቅ የውጭ ጉዳይ ፖሊሲ ላይ ለመወያየት አዲስ አበባ እንደሚሰበሰቡ ታውቋል። የሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲ እንዳብራሩት ዲፕሎማቶቹ ህጋዊ ሂደቱን ጠብቆ ወደፊት በሚጸድቀው በዚህ የሀገሪቱ ረቂቅ የውጭ ጉዳይ ፖሊሲ እና በሌሎችም ጉዳዮች ላይ ይነጋገራሉ ብለዋል። ስብሰባው የተለመደና ዓመታዊ እንደሆነም አስታውሰው ይህን ብለዋል።
እዚህ ስብሰባ ላይ አምባሳደሮችና የዋናው መስሪያ ቤት የስራ ኃላፊዎች በሙሉ ይሳተፋሉ። ዲፕሎማሲ ተልኳችን ለዘላቂ ሰላም፣ ለጋራ ጥቅም እና ለሀገራዊ ብልጽግና በሚል መርህ ነው የሚካሄደው። በዚህ ስብሰባ ላይ በርካታ ስራዎች ናቸው የሚሰሩት። የተሻሻለው የኢትዮጵያ ውጭ ግንኙነት ፖሊሲ ጨምሮ ሌሎች ትላልቅ ሀገራዊ ፖሊሲዎች ላይ ስልጠና ይሰጣል፣ ለዲፕሎማቶቹ ማለት ነው። በአጠቃላይ ለአምባሳደሮቹም፣ ለዲፕሎማቶቹም፣ በዋናው መስሪያ ቤት ላሉ ተላፊ ኃላፊዎችም። ከዚህ ሌላ የሚሲዮኑ ኖች አመታዊ እቅድ አፈጻጸም ይገመገማል። በተቋሙ የወደፊት እቅዶች ላይ 5 ዓመት እቅድ ላይ እንደዚሁ ውይይቶች ይካሄዳሉ። ከስልጠናና ከእቅድ ግምገማ በተጨማሪ የመስክ ጉብኝቶች ይኖራሉ። በዱከም እና በአዳማ አካባቢ የመሰረተ ልማት ጉብኝቶች ይኖራሉ። ወደ መጨረሻ አካባቢ የእንጦጦ ፓርክ ጉብኝት ይካሄዳል። በመጨረሻም በበላይ አካል የስራ አመራር ዲፕሎማቶቹ ይሰጣል ማለት ነው።
ኢትዮጵያ፣ ሱዳንና ግብጽ በታላቁ ህዳሴ ግድብ ዙሪያ የሚያካሄዱት ድርድር እንደገና መጀመሩን ይፋ እንደተደረገ ያስታወሱት አምባሳደር ዲና አሁንም ስለደረሰበት ደረጃ ምንም የተጨበጠ ነገር ለመናገር እንደማይችሉ አስታውቀው፣ ይሁንና ውጤቱን በይፋ የምንገልጽበት ጊዜ ሩቅ አይደለም ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ። ወደ ኢትዮጵያ ዕለታዊ የኮቪድ-19 ዜና ስናልፍ በኢትዮጵያ ባለፈው 24 ሰዓት ውስጥ ለ23,035 ሰዎች የኮሮና ቫይረስ ምርመራ ተካሂዶ 1,829 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር ዕለታዊ መረጃ ያመለክታል። በዚሁ ጊዜ ውስጥ በበሽታው ሳቢያ የ17 ሰዎች ህይወት ማለፉንም ጨምሮ ጠቅሷል። ቫይረሱ በምርመራ ከታወቀላቸው ሰዎች ውስጥ 1,018ቱ በአዲስ አበባ፣ 273 ከትግራይ፣ 191 ከኦሮሚያ ክልል፣ 96 ከሲዳማ፣ 84 ከአማራ ክልል፣ 20 ከሐረሪ፣ 31 ከደቡብ ክልል፣ 30 ከአፋር 39 ከድሬዳዋ 15 ከቤንሻንጉል 9 ከጋምቤላ ክልል መሆናቸውን ነው የዘረዘረው። በአጠቃላይ በኢትዮጵያ ያለው የቫይረሱ ተጠቂዎች ቁጥር ዛሬ 37665 መድረሱ ነው። ህይወታቸው ያለፈው ደግሞ 637 መድረሳቸውን ዕለታዊ መረጃው ጨምሮ አስታውቋል። የሶማሊያው ጽንፈኛ እስላማዊ አሸባሪ ቡድን የአልሸባብ ዋና አባል በዩናይትድ ስቴትስ የድሮን ጥቃት መገደሉን የሶማሊያ ባለስልጣናት አስታወቁ። ከሞቃዲሾ በስተደቡብ ምዕራብ 208 ኪሎ ሜትር ርቀት ላይ በመትገኘው ኩንትዋሬ የምትባል ከተማ አቅራቢያ በአብራሪ አልባ አውሮፕላን ወይም ድሮን ጥቃት የተካሄደው ትናንት ቡድኑ በሶማሊያ መንግስት ኃይሎች ላይ ጥቃት ሊያካሂድ እየተሰናዳ በነበረበት ወቅት መሆኑን ሞቃዲሾ ራዲዮ ላይ የተሰራጨው የመንግስቱ መግለጫ አስታውቋል። በጥቃቱ ከፍተኛ የአልሸባብ አባልና ፈንጂ የሚሰሩለት ክፍል አባል የሆነ ግለሰብ ስሟል ተጠቀሰ መገደሉን ያስታወቁት በአፍሪካ የዩናይትድ ስቴትስ ወታደራዊ እዝ አፍሪኮምም ግለሰቡ መገደሉን አረጋግጧል። 15 አባል ሀገሮች ያሉት የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኤኮዋስ ልዑካን በማሊ ከስልጣን ያስወገዷቸውን ፕሬዚደንት ኢብራሂም ቡባከር ኬታንና ሌሎችንም ባለስልጣናት አስረው ከሚገኙት የወታደራዊ ኮሚቴ አባላት ጋር ሊወያዩ ወደ ሀገሪቱ ተጉዘዋል። ኤኮዋስ ወታደራዊው ቡድን ፕሬዝደንቱን እንዲለቅ ከተያዙበት ከማክሰኞ ለታንስቶ ሲጠይቅ ነው የቆየው። ፕሬዝደንቱን ተቃውመው ሰልፍ ሲያካሂዱ የቆዩት M5RFP በሚል ስም የሚጠሩት የተቃዋሚ ፓርቲዎች ህብረት ደግሞ ያመጹትን ወታደሮች እየደገፉ ነው። ኤኮዋስ ፕሬዝደንቱ ይፈቱ ማለቱንም ተቃውመዋል። ይበዚህ እንዳለ ተቃዋሚ መሪዎች ጦር ሰራዊቱ ስልጣን በመያዙ ድጋፉን ለመግለጽ ህዝቡ ሰልፍ እንዲያካሂድ ጥሪ ማሰማቱ ታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። 50 አመት ለሚጠጋ ጊዜ በዩናይትድ ስቴትስ የፖለቲካ መድረክ ላይ ያሳለፉት ጆ ባይደን በመጪው የአውሮፓውያን ህዳር ኖቬምበር 3 ቀን በሚካሄደው ፕሬዝደንታዊ ምርጫ የዲሞክራቲክ ፓርቲያቸውን እጩነት ትናንት ሐሙስ ማታ በይፋ ተቀብለዋል። የአሜሪካ ህዝብ ሪፐብሊካኑን ፕሬዝደንት ዶናልድ ትራምፕን ከአንድ የስልጣን ዘመን እንዳያልፉ ማድረግ አለበት ሲሉም ባይደን አሳስበዋል። በሀገሪቱ የኮሮና ቫይረስ ወረርሽኝ አላባራ ባለበትና ብዙ ሚሊዮን አሜሪካውያን ለስራ አጥነት በተዳረጉበት በአሁኑ ወቅት ባይደን በንግግራቸው አሜሪካን የሸፈናትን ጨለማ በአንድነት ልናሸንፈው እንችላለን እናሸንፈዋለንም ብለዋል። ግማሽ ሰዓት ገደማ በዘለቀው ንግግራቸው ጆ ባይደን ኮሮና ቫይረስ ለመዛመቱ ትራምፕ አንድም ኃላፊነት አልወሰዱም፣ ትግሉን ለመምራትም ፈቃደኛ አይደሉም ሲሉ ተደምጠዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ እናከላለን። ባይደን ንግግራቸውን ከማሰማታቸው በጥቂት ሰዓታት ቀደም ብለው ፕሬዝደንት ትራምፕ በበኩላቸው የምርጫ ዘመቻቸውን ከጆ ባይደን የትውልድ ከተማ 9 ኪሎ ሜትር የማይሞላ ርቀት ላይ በምትገኘው የፔንሲልቬኒያ ኦልድ ፖርጅ ከተማ አድርገዋል። ትራምፕ በንግግራቸው ባይደን ግማሽ ምዕተ ዓመት ሙሉ አሜሪካን ምንም አልፈየዱላትም ሲሉ ተደምጠዋል። በምርጫው ቁልፍ የሆነችው የፔንሲልቬኒያ ክፍለ ግዛት ህዝብ እሳቸውን እንደገና እንዲመርጥም ተማጽነዋል። በዓለም አቀፍ የኮቪድ-19 ዜናዎች የዓለም ባንክ ፕሬዚደንት ዴቪድ ማልፓስ የኮቪድ-19 ወረርሽኝ ቁጥሩ ወደ 100 ሚሊዮን የሚደርስ ህዝብ መልሶ የከፋ ድህነት አዘቅት ውስጥ ሊከት እንደሚችል አስታወቁ። ቢሮው ዋሽንግተን የሆነው የዓለም ባንክ ቀደም ብሎ በኮቪድ-19 ምክንያት 60 ሚሊዮን ህዝብ ለከፋ ድህነት ይጋለጣል ነበር ያለው። በዚህ በአዲሱ አሃዝ ፕሬዝደንቱ ያ አሃዝ ወደ 70-100 ሚሊዮን ድረስ ሊያሻቅብ እንደሚችል ገልጸው ወረርሽኙ ካልተገታ ወይም ከተባባሰ ደግሞ ይብሱን ይጨምራል ብለዋል። የዩናይትድ ስቴትስ ዲሞክራቲክ ፓርቲ ፕሬዝዳንታዊ እጩነታቸውን በይፋ የተቀበሉት ጆ ባይደን ለሀገራቸው ኮሮና ቫይረስን የምትዋጋበት እቅድ ማሰናዳታቸውን ተናግረዋል። እስካሁን ድረስ እኚህ ፕሬዝዳንት ምንም እቅድ የላቸውም፣ እኔ ግን አለኝ ነው ያሉት ባይደን። ፕሬዝዳንታዊ እጩ ተፎካካሪነታቸውን በተቀበሉበት ንግግራቸው ጆ ባይደን በአገር አቀፍ ደረጃ ያፍና አፍንጫ መሸፈኛ ጭንብል መጠቀም ትዕዛዝ ይሰጣል፣ ፈጣን የኮሮና ቫይረስ ምርመራ ውጤት የሚገኝበትን የሕክምና መገልገያ ግብአቶች በብዛት እንዲመረቱ የሚደረግበትንም እቅድ አሰናድተናል ብለዋል። ትምህርት ቤቶች ለቫይረሱ በማያጋልጥ መንገድ በስኬት መከፈት እንዲችሉ አስፈላጊው ሁሉ እንዲሟላላቸው ይደረጋል ሲሉም አክለዋል። ዩናይትድ ስቴትስ በኮሮና ቫይረስ የተጠቁ ከ5.5 ሚሊዮን በላይ በበሽታው ምክንያት ለህልፈት የተዳረጉ ከ174,000 በላይ ዜጎች ይዛ በሁለቱም ማሃዞች ከዓለም ቀዳሚውን ስፍራ እንደያዘች ነች። ይህ በዚህ እንዳለ ኬር የተባለው የሰብአዊ ረድኤት ድርጅት የኮቪድ-19 ዓለም አቀፍ ወረርሽኝ በዓለም ዙሪያ የበቂ ምግብ እጥረትና የረሃብ ቀውሱን እንደሚያባብሰው አስጠንቅቋል። ኬር ባወጣው አዲስ ሪፖርት ይህ የአውሮፓውያን 2020 ዓመተ ምህረት ሲጠናቀቅ በዓለም ዙሪያ ለከባድ የምግብ እጦት ወይም ቀውስ የሚጋለጡ ሰዎች ቁጥር በእጥፍ ጨምሮ 270 ሚሊዮን ሊደርስ እንደሚችል ነው ያስጠነቀቀው። ይህ በዚህ እንዳለ በዩናይትድ ስቴትስ ኦሊያንድሪን የሚባለውን ተክል የዩናይትድ ስቴትስ የምግብና መድኃኒት አስተዳደር ኤፍዲኤ በኮቪድ-19 መድኃኒትነት ፈቃድ እንዲሰጥ ይፈልጋሉ የሚሉ ሪፖርቶች መውጣታቸውን ተከትሎ ህዝቡ ከዚያ ተክል የሚወጣ ውጤትም ሆነ ተክሉን ራሱን ከመጠቀም እንዲቆጠብ የሕክምና ኤክስፐርቶች ማስጠንቀቃቸው ተሰምቷል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቀድሞ ከፍተኛ አማካሪ የነበሩት ስቲቭ ባነንና 3 ባልደረቦቻቸው ከሜክሲኮ ጋር የሚያዋስነውን ድንበር ለማጠር እንዲያግዙ ከደጋፊዎች የተሰበሰበ ገንዘብ በማጭበርበር ወንጀል ክስ ተመሰረተባቸው። የፍትህ ሚኒስቴር 3ቱ ሰዎች ከተሰበሰበው ገንዘብ ውስጥ ብዙ መቶ ሺህ ዶላር ለግል ጥቅማቸው አውለዋል ነው ያላቸው። ስቲቭ ባነን በፕሬዝደንት ትራምፕ የ2016ቱ የምርጫ ዘመቻ ወቅት ዋና ስራ አስፈጻሚ የነበሩ ሲሆን ከዚያ በኋላ ደግሞ በዋይት ሃውስ ዋና የፖሊሲ ስትራቴጂ ቀራጫቸው ሆነው ሰርተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 15 2012 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ጆ ባይደን ለፕሬዝዳንታዊ ውድድር የዴሞክራቲክ ፓርቲውን ውክልና ትላንት በይፋ በተቀበሉበት ወቅት በመጪው ህዳር ወር በሚካሄደው ምርጫ ፕሬዝዳንት ዶናልድ ትራምፕ በኮሮና ቫይረስ ላይ ያላቸውን አያያዝ የምርጫ ቅስቀሳቸው ማዕከል እንደሚያደርጉ ግልጽ ሆኗል። ጉባኤው በፕሬዝዳንት ትራምፕ ላይ ባለው ተቃውሞ የፓርቲው ብዝሃነትንና አንድነትን ለማሳየት መቻሉን በኮቪድ-19 ምክንያት በቨርቹዋል ማለትም በርቀት ስለተካሄደው የዴሞክራቲክ ፓርቲ አፈጻጸም የዘገበው የአሜሪካ ድምጽ ዘጋቢ ብራያን ፓደን ጠቁሟል። አዳነች ሳህዬ ታቀርበዋለች።
ጆ ባይደን ዴሞክራቲክ ፓርቲውን ወክለው ለመወዳደር በኦፊሴል ከተሰየሙ በኋላ በተፎካካሪያቸው ሪፑብሊካዊ ፕሬዚደንት ዶናልድ ትራምፕ ላይ አትኩረዋል። ፕሬዚዳንቱ በዩናይትድ ስቴትስ ክፉኛ የተዛመተውን ዓለም አቀፉን ወረርሽኝ ኮሮና ቫይረስን ለመቆጣጠር አልቻሉም በማለት ነቅፈዋል።
Our current president has failed.
in his most basic duty to the nation. He's failed to protect us. He's failed to protect America. And my fellow Americans, that is unforgivable.
የወቅቱ ፕሬዝዳንታችን ለአገሪቱ ማድረግ የሚገባቸው መሰረታዊ ተግባር ለማከናወን አልቻሉም። ሊከላከሉን አልበቁም። ያገር የሰዎች ሆይ ይህ ፈጽሞ ይቅርታ ሊደረግለት የሚገባ ተግባር አይደለም።
የኮሮና ቫይረስን መዛመት ለማስወገድ ሲባል በቨርቹዋል ወይም በርቀት በተካሄደው የአራት ቀናት ጉባኤ የተሳተፉት የታወቁ ሰዎች ባደረጓቸው ንግግሮች ዓለም አቀፍ ወረርሽኝ ስላደረሰው ጉዳት ዘርዝረዋል። በሀገሪቱ 174,000 የሚሆኑ ሰዎች በቫይረሱ ምክንያት ለህልፈት ተዳርገዋል። ሀገሪቱ ኢኮኖሚ ላይ ከባድ ቀውስ በማድረሱም 30 ሚሊዮን የሚሆኑ ሰዎች ከስራቸው ተፈናቅለዋል። ዓለም አቀፍ ወረርሽኝ በተጨማሪም በሀገሪቱ የዘር እኩልነት እጦት አስከተለው ያሉትን ህዝባዊ መነሳሳት ስለማባባሱም ተናግረዋል። ባይደን ጋር በምክትል ፕሬዝዳንትነት ለመወዳደር የተሰየሙት Senator Kamala Harris.
And this is not a coincidence. It is the effect of structural racism.
ይህ በአጋጣሚ የሆነ ጉዳይ አይደለም። የዘረኝነት አሰራር ውጤት ነው።
እውቅ ዲሞክራቶች ትራምፕን ለህዝብ የማያስቡ መሪ በሚል አውግዘዋቸዋል። የቨርመንቱ ሴኔተር በርኒ ሳንደርስ
Nero fiddled while Rome burned. Trump golfs.
ሮም ስትጋይ መሪዋ ኔሮ ቫዮሊን ሲጫወት ነበር። ትራምፕ ደግሞ ጎልፍ ይጫወታሉ።
የቀድሞው ፕሬዝዳንት ባራክ ኦባማ
Donald Trump hasn't grown into the job because he can't.
ዶናልድ ትራምፕ በስራቸው ለመሻሻል አልቻሉም ምክንያቱም ብቃቱ የላቸውምና።
የቀድሞዋ ቀዳማዊት እመቤት ሚሼል ኦባማ
He simply cannot be who we need him to be for us. It is what it is.
እኛ እንዲሆኑ የምንፈልጋቸው አይነት ሊሆኑ የሚችሉ ሰው አይደሉም። ማንነታቸው ይኸው ነው። ከዛ በላይ ሊሆኑ አይችሉም።
የ74 ዓመት እድሜው ፕሬዝዳንት ትራምፕ በበኩላቸው የ77 ዓመት እድሜ ባለጸጋ የሆኑትን ባይደን እርጅና የተጠናወታቸው በድርጅታቸው ያሉት ሶሻሊስቶች ቁንጮ አድርገው ለማቅረብ ሞክረዋል። የሀገሪቱን ኢኮኖሚ መልሶ በመገንባት ተግባርም በተሻለ ሊሰሩ የሚችሉት እሳቸው መሆናቸውን ለማሳመን ጥረዋል። የግብር ክፍያን የሚጨምሩ በንግድ ግሎባላይዜሽን የሚያምኑና የሥራው ዕድል ወደ ውጭ ሀገራት እንዲወጣ የሚያግዙ ናቸው ብለዋል።
Me, we, we're the wall between the American dream and total insanity and the destruction of the greatest country.
እኔ እኛ በአሜሪካ ህልምና በፍጹም እብደት እንዲሁም በዓለም ታሪክ በታላቋ ሀገር ውድመት መካከል የቆምን ግንብ ነን።
ጆ ባይደን የፓርቲያቸውን ውክልና በኦፊሴል ሲቀበሉ ባደረጉት ንግግር ወደ ተለመደው ስራችን ከመመለሳችን በፊት ዓለም አቀፍ ወረርሽኙን ለመከላከል ጠንካራ እርምጃ ወስዳለሁ ብለዋል።
We will never get our economy back on track. We will never get our kids safely back in schools. We'll never have our lives back until we deal with this virus.
ቫይረሱን ለመከላከል አስፈላጊ እርምጃዎችን ከመወሰዳችን በፊት በምንም አይነት ኢኮኖሚያችንን ልናስተካክል አንችልም። ልጆቻችንን ወደ ትምህርት ቤት አንልክም። በምንም አይነት ወደ ዘውትር ስራችን ልንመለስ አንችልም።
የዲሞክራቲክ ፓርቲው ጉባኤ የዘር ብዝሃነትንና አንድነትን ያጎላ ቢሆንም በመጪው ህዳር ወር ላይ የሚካሄደው ምርጫ በፕሬዝዳንት ትራምፕ ላይ የሚደረግ ህዝበ ውሳኔ እንደሚሆንና የኮሮና ቫይረስ ጉዳይ ወሳኝ ሊሆን እንደሚችል ተንታኞች ይናገራሉ።
ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ካሚላ ሃሪስ በቁጥር አነስተኛ ከሆነው ማህበረሰብ የመጡ የትልቅ ፓርቲ እጩ ሴት እንደመሆናቸው ከነጭ ውጭ ያለውን ባለቀለም የማህበረሰብ ክፍል አነቃቅተው ያንቀሳቅሱታል ተብሎ ይጠበቃል። ይሁን እንጂ ከጆ ባይደን ጋር የተሰለፉት ሃሪስ ራሳቸው ትልቅ እድል ብቻ ሳይሆን ብርቱ ፈተናም ይጠብቃቸዋል። የቪኦኤ ዘጋቢ ፓትሲው ዳስኳራ ከዊልሚንግተን ደላዌር የሚከተለውን ዘገባ አጠናቅራለች። ደረጀ ደስታ እንደሚከተለው አቅርቦታል።
ታሪካዊ ክስተት ነው።
ጥቁር ሴት ዝርያቸው ከደቡብ ኤዥያ የሆነ አሜሪካዊ ካማላ ሃሪስ በአሜሪካ ፖለቲካ ትልቅ ስፍራ የሚሰጠውን የዲሞክራቲክ ፓርቲ እጩ ሆነው በምክትል ፕሬዝደንትነት ከጆ ባይደን ጋር ለምርጫ ፉክክር አብረው ሲሰለፉ ይህ እውነትም ታሪካዊ ነው።
We're all in this fight. You, me, and Joe. Together.
በዚህ ትግል ሁላችንም አብረን ተሰልፈናል። እናንተ እኔ እና ጆ ሆነን አንድ ላይ እንዴት ደስ የሚል ኃላፊነት ነው። ምንኛስ መታደል ነው።
ጥሪያቸው ከብዙ ዲሞክራት መራጮች ዘንድ የተሰማ ትክክለኛ ጥሪ ይመስላል። የዲሞክራቲክ ፓርቲ መራጭ የሆኑት ዶሪን ታየስ እንዲህ ይላሉ።
I think a lot of young people across the country are actually applauding and feeling connected to her.
በመላው ሀገሪቱ ያሉ አብዛኞቹ ወጣቶች በሷ የተደሰቱና ከሷ ጋር የተሳሰረ ስሜት ያደረባቸው በዚህ ተነሳ ይመስለኛል።
ከካማላ ሃሪስ በፊት ለምክትል ፕሬዝደንትነቱ ፉክክር የታጩ ሁለት ሴቶች ነበሩ። በ1984 የነበሩት ዲሞክራቷ ጌራልዲን ፌራሮ እና በ2008 የነበሩት ሳራ ፔለን በህዝብ አስተያየት ወደ ኋላ የቀሩ እጩ ፕሬዝደንቶችን ደግፈው ለማንሳት ደጋፊዎቻቸውን እንዲያነቃንቁ የታጩ ሴቶች ነበሩ። ሃሪስ ግን ይህን ግዳጅ ይዘው የመጡ አይደሉም። የተመረጡት ባይደን ያላቸው የህዝብ አስተያየት የበላይነቱን በያዘበት ጊዜ ነው። በቺካጎ ዩኒቨርሲቲ የፖለቲካ ሳይንቲስት የሆኑት ዊሊያም ሆይል ስለዚህ ሲናገሩ እንዲህ ይላሉ።
So Biden is playing from real strengths and nonetheless saw fit not to shake up the race but to kind of consolidate those.
ባይደን የተዋከባቢ መጠንከር እንደሚያስፈልጋቸው በትክክል አስልተው እየተንቀሳቀሱ ነው። ምርጫውን እንዳለ ለመገለባበጥ ሳይሆን ያላቸውን እድል አይተው በመጠቀም ለምሳሌ ሴቶችና ባለቀለም ሴቶችን ባንድነት በማጣመር ነው። ያ የዲሞክራቲክ ፓርቲም ሆነ አገሪቱ ወደ የትኛው አቅጣጫ እንደሚገባት በትክክል የሚገልጽ ይመስለኛል።
በአሜሪካ ፖለቲካ ውስጥ ያሉ ሴቶች ከወንዶች ልቅ በመልካቸውና ቁመናቸው ሳይቀር የሚዳኙበት ድርብ ፈተና አለባቸው። ሌላው ቀርቶ የድምጻቸው ቅላጼ ይታያል። ማርጅ ሲምሰን በመድረኩ ላይ እንዲህ ትላለች።
But the president's senior advisor Jenna Ellis just said Kamala Harris sounds like me.
የፕሬዝዳንቱ ዋና አማካሪ ጄን ኤልስ ያረጋገጠችው ይህንኑ ነው። የካሚላ ሃሪስ ድምጽ ልክ የኔን ድምጽ ይመስላል ነበር ያለችው።
እንደ ሴት ተወዳዳሪ ካማላ ሃሪስ በቤተሰባቸውም የጀርባ ታሪክ ተጨማሪ ጥቃት ደርሶባቸዋል። ምንም እንኳን ሃሪስ የአሜሪካ ዜጋ ሆነው በካሊፎርኒያ የተወለዱ ቢሆንም ፕሬዝደንት ትራምፕ ግን ካማላ ሃሪስ በስደተኞቹ ቤተሰባቸው ውልደት የተነሳ ለአሜሪካ ፕሬዝደንትነት ለመወዳደር ህጋዊነት የላቸውም የሚለውን የሐሰት ክስ ለማስተባበል ፈቃደኛ ሆነው አልተገኙም። ወደፊት ግን በዚህ ጉዳይ ላይ ውሳኔያቸውን የሚሰጡት መራጮች ይሆናሉ። ከሁለቱም ፓርቲዎች ያልሆኑ ገለልተኛ መራጭ አብዱላህ ሃይደር እንዲህ ይላሉ።
As somebody with immigrant parents, you know, I don't have to prove I'm American to somebody again and again and again and again.
እንደ አንድ የስደተኛ ቤተሰብ አንድን የማውቀው ሰው ማንነት ለሁሉም አሜሪካውያን መላልሼ ደጋግሜ አሁንም ያንኑ ሳስረዳ አልገኝም። ዘረኞቹ እንደሆነ መቼም ቢሆን አያምኑሽም።
የቀድሞይቷ አቃቢ ህግ የሆኑት ካማላ ሃሪስ የዲሞክራቶችን መከራከሪያና ማጥቂያ ነጥቦችን እያነሱ ስልጣን ላይ ያለውን አስተዳደር ለማጥቃት የተመቹ ናቸው። ገና ከወዲሁ ፕሬዝደንት ትራምፕ ይቺ ክፉና መናጢናት ማለታቸውን ተያይዘውታል። አንዳንዶቹ ይህን እንደ ጾታ ጥቃት አድርገው እየወሰዱት ነው። ይህም ሆኖ ግን ሃሪስ የፓርቲያቸው የወደፊት ተስፋ ለመሆን ትልቅ እድል አላቸው።
If elected, Biden will be 78 when he's inaugurated in January, making him the oldest person to ever assume the American presidency.
Biden ከተመረጡ ፕሬዝዳንት ሆነው በመጪው ጥር ወር በሚሰየሙበት ወቅት 78 ዓመት ይሆናቸዋል። ያ ደግሞ በታሪክ በዚህ እድሜ ፕሬዝዳንት የሆኑ የመጀመሪያው አዛውንት ያደርጋቸዋል። ራሳቸውን እንደ ትውልድ አሻጋሪ መሪ ነው የሚመለከቱት። ምናልባትም ለሁለተኛው ዙር መልሰው የማይወዳደሩ መሆኑንም ፍንጭ መስጠታቸው ለዚህ ይመስላል።
የዲሞክራቲክ ፓርቲ ጠቅላላ ጉባኤ የተለያዩ የዘርና የባህል አይነቶች ተቀይጠውና ተጣምረው በህብር የታዩበት መድረክ ነው። የተለያዩ የፖለቲካ አስተሳሰቦች በተለያየ የእድሜ ክልል ያሉ ትውልድን አንድ ላይ ማገናኘት የፈለጉት ባይደን የ55 ዓመቷን ካማላ ሃሪስ ምክትል ፕሬዝደንት አድርገው ሲያጩ ይህን ሁሉ ወገን አንድ ላይ ማምጣት የፈለጉ ነው የመሰሉት። በቺካጎ ዩኒቨርሲቲ ዊሊያም ሆይል ይህንኑ ነው የሚሉት።
Signaling his interest in handing the baton off to Harris and people who look like Harris and people who
አርማውን ለማን ማስተላለፍ እንደፈለጉ ምልክት እየሰጡ ነው። ሃሪስን ለመሰሉ ሰዎች እንደ ሃሪስ ተመሳሳይ አመለካከት የህይወት ታሪክና ልምድ ላላቸው ሰዎች ነው ማስተላለፍ የፈለጉት።
ያ ማለት ካማላ ሃሪስ ወይም ጆ ባይደን በ2020 ምርጫ አሸነፉም አላሸነፉም ካማላ ሃሪስ 2024ን አሻግረው መመልከታቸው አይቀርም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በኦሮሚያ ክልል በአንዳንድ አካባቢዎች ምንም አይነት የተቃውሞ እንቅስቃሴ ሳይኖር ሰላማዊ ዜጎች በጸጥታ ኃይሎች መገደላቸውን የሟቾች ቤተሰቦች ለአሜሪካ ድምጽ ገለጹ። በተለይ አሳሳ በተባለው ከተማ በመኖሪያ ቤታቸው ውስጥ እንዳሉና ከመስጂድ ሲወጡ የተገደሉ ሰዎች መኖራቸውን ቤተሰቦቻቸው ተናግረዋል። በሌሎች አካባቢዎችም በተመሳሳይ ህፃናትና አዛውንት መገደላቸውን ነዋሪዎች ገልጸዋል። የኦሮሚያ የጸጥታ አስተዳደር ቢሮ በበኩሉ ህገ ወጥ የሆነ እንቅስቃሴ ለማስቆም በመንግስት በኩል እርምጃ ሞሰዱን ገልጾ አንዳንዶቹ ድርጊቶች ተጨማሪ ማጣራት ይፈልጋሉ ብሏል። ተከታዩ ዘገባ ዝርዝሩን ይዟል። በኦሮሚያ ክልል የተለያዩ ከተሞች ውስጥ አቶ ጃዋር መሐመድን ጨምሮ እስረኞች እንዲፈቱ የሚጠይቁ የተቃውሞ እንቅስቃሴዎችና መንገድ መዘጋቶች እንደነበሩ ነዋሪዎች ይናገራሉ። ይህንን ተከትሎም በተቃውሞ አድራጊዎቹና በመንግስት የጸጥታ ኃይሎች መካከል ውጥረት እንደነበርና ሰላማዊ ዜጎች መገደላቸውንም ይናገራሉ። በሌላ በኩል በምዕራብ አርሲ ዞን አሳሳ ወረዳ ደግሞ ምንም አይነት እንቅስቃሴ ውስጥ ያልነበሩ ነዋሪዎች በቤታቸው ውስጥ እንዳሉ በመንግስት የጸጥታ ኃይሎች መገደላቸውን ቤተሰቦቻቸው ተናግረዋል። በቤታቸው ውስጥ እንዳሉ ከነባለቤታቸው ወይዘሮ ሀዲያ ሀጂ መሐመድ ሳኒ ጋር መገደላቸውን የገለጹት ስማቸው እንዳይጠቀስ የጠየቁት የሼህ ዑመር ጠዊል የቅርብ ዘመድ ለአሜሪካ ድምጽ ሲናገሩ እርሳቸውን ጨምሮ ሌሎች ቤተሰቦች ከሩቅ አካባቢ ተጠርተው በመኖሪያ ቤታቸው ሲደርሱ ቤቱ ካጥሩ ጀምሮ በጥይት መደብደቡን መመልከታቸውን ይገልጻሉ።
28 ጥይት በርሶ ይገባል። ቆርቆሮ ያውን ባይን የሚታይ ነው። ያ ባጠገቡ ባልኖርም ይታያል። እና በሩ የተረገመ በሌላ በር ሰብሮ እንደገቡ ያን ምስክር ይናገራሉ። ከገቡ በኋላም ከውጭ የተተኮሰ ቆርቆሮ በስቶ የገባ ነው መሰለን። እንግዲህ እግራቸው ላይ አንድ ጥይት እንደተመታ ይታያል። እዛ ከወደቁ በኋላ አሳዛኝ የሆነ ሁኔታ መገደሉት እና ባለቤታቸው ጨዋ ከቤት ሲትወጣ እዛው ላይ ስትወጥ እዛው ላይ ደርቦት ነው እንትን ያሉት። በጣም አሳዛኝ መሳዝን ነገር እና ይህን ከተከሰረ በኋላ ወጥቶ ነው ይሄዱታሉ የገባ ወጣታቂ አይሉ ነው አድማ በታኝም ምን እንደሆነ የለንመኛል። ቁጥራቸው ስምንት ሰው ይሆናሉ ይባላል። ያው ከጠሩት በኋላ ወጥቶ ነው ሄዱት ያሉ።
እዚያ ከደረሱ በኋላም አስክሬናቸውን አውጥተው ለመቅበር ሲሞክሩ ችግር እንደገጠማቸው ነግረውናል።
ከሞቱ በኋላ አካባቢ ሰው ወጥቶ ሬሳውን አመሱ ነው ቤት አስገብቶ እንራራቃለን። ልክ ተነግሮን ልንደርስም አልቻልንም። ማሽተዋል አድረን ጠዋት ስንደርስ ነው አንስተን ለቀብር ስርዓት ለሬሳ የሚያስፈልገውን ጠየቅ ነው። በሽማግሌ አገር ሽማግሌ ሄዶ ጠየቁ እና ሲጠይቁ ምራክ ማስረጃ ምናምንም እንደሆነ ማስረጃ ነገር ወረቀት ስጡን ቢባሉም ሊሰጡንም አልቻሉ እና እንደዚሁ ንግበር እንግዲህ የምንደረገው ነገር የለም በገለል አገር ወጥቶ ወደ ቀብር ልንወስድ መንገድ ላይ አወጣል። አስቆሙንና ያለው ነገር ሁሉ በጣም ካፈራሩን በኋላ ነው የለቀቁት። እንደዛው ተቀበረ። በቃ ሌላ ነገር
የተቃውሞ እንቅስቃሴ ሰልፍ ወይም መንገድ የመዝጋት ሁኔታ በአካባቢው ነበር?
ምንም አይነት እንቅስቃሴ የለም። ምንም አይነት ያው አካባቢ ጸጥ ያለ ነው እና ራቅ ያለ ነው። ከመንገድ ላይም ምንም እዛ አካባቢ የሚታየው ነገር የለም። ከመንገድ ላይ ከአስፋልት ላይ ብንቆጥረውን አረዥም መንገድ አለ እና ነገር ብኖር ራሱ እዛ አካባቢ ያለው ይሄ ሰው አሁን ከ60 አመት በላይ ነው ነው። ቤት ውስጥ ያሉ ልጆች ደግሞ ከአስር አመት በታች እንጂ ሌሎቹ ትላልቅ ልጆች ማጠገባቸው የለም። የተሰረ ነገር ብኖር ራሱ በዚህ ቤት ውስጥ የሚከሰተው ነገር በጣም ትልቅ ሰው ናቸው። ከፖለቲካ ነገር ውጭ ብዙ ነው እና የሃይማኖት አባት ውስጥ ይሄ ሰውዬ ምን አጥፍ ምን ብለው ነው እዚ አካባቢ ሌላ እንኳን ቢያጠፋ እንኳን ይሄ በምን አይቶ ነው ሊደርሶ ይቻሉ? ያን ሰው የሚመስለው ነገር እዛ አካባቢ ሰው የለም። የሃይማኖት አባት መሆኑ ማንም ያውቃል እና ሆነ ተብሎ ለሱ የተከሰተ ነገር ነው እንጂ መንግስት ይሄን ያድርግ ብሎ ያስፈማራል ብዬ እኔ አልቆጥሩም።
አሁን እዛ አካባቢ ያለው የወረዳው የዞኑን ፖሊስ
ያለው ነገር አለ?
ምንም የጠየቁን ነገር የለም። አሁን የመንግስት ተልእኮውን ብለን የምንወስደው አሁን ለምን ግርታ ህግ አይነት ሁኔታ አንድ ሰው ሲሞት መንግስት መጣራት አለበት ለምን አያጣራልም በማለት ነው እንጂ ይህን መንግስት ይህን አድርጉ ብሎ ያሰባራል ብዬ አለ ሰው። ግን ሰው ከሞተ ያው ሞቷል። ከሞተ በኋላ ለምን አያጣራልንም? ለምን አያፈለገንም? ለምን አልጠየቅንንም? የገባን ነገር የለም። እስኪ በመንግስት በኩል ደግሞ ብለን የምናየው ይሄ ነው።
ባለቤታቸው ማን ነው ስማቸው?
ባለቤታቸው ካዲጃ ሀጂ መሀመድ ሳኒ ትባላለች።
ስንት ልጆች አሏቸው?
በዚች ባለቤት ሁለት ልጆች ናቸው። በጣም ትናንሽ የሆነ ሶስት አመት እንደዚህ ነው ከትዳሩ ራሱ ማለት ነው። ሌላ ልጆች አላቸው። ሀጂ መጀመሪያ ልጅ ሶስት አመት እንደዚህ ትሆናለች። የአሁኗ ደግሞ ዘጠኝ ወር እንደዚህ ስምንት ወር ውስጥ ነው ያለች ታጠባለች። ሀጂ ከሌላ ሚስቶች 14 ልጆች አላቸው ከዚህ ጋር ማለት ነው።
አሁን የምታጠባው ናት የሞተችው? ልጆቻቸው የት ናቸው? አሁን
ልጆቻቸው እኛ በገዛ አካባቢ ትንሽ ከእኛ ራቅ ይላሉ። እዛ አካባቢ ዘመድ የለንም እና ለቅሶ ምንዛ ሊቀመጥ ፈራን እና ወደዚህ ወደ ሌላ ወንድማቸው ልጅ አለ ለቅሶ መተቀመጥ ነው እዛ ነው እዛ ለመመረሰ ራሱ ፈርተን ንብረት ምኑ የወጣው ነገር የለም። ሬሳም ብቻ ወስደ ነው ከቤት ውስጥ የወጣ ነው። በመንግስት በኩል የተጠየቀ ነገር የለም የረዱን ነገር የለም። ለምን እንደዚህ እንደሆነም አልገባንም።
በሌላ በኩል በዚሁ በአሳሳ ወረዳ ወንድሙ መስጅድ በር ላይ እንደተገደለበት የሚናገረው የሟች አብዱል ከሪም አሚን ወንድም በበኩሉ ወንድሜ ከመስጅድ ውስጥ ሰግዶ ሲወጣ በጥይት ነው የተገደለው፣ ምንም አይነት እንቅስቃሴ ውስጥ አልነበረም ብሎናል።
ምንም አልተፈጠረም፣ ምንም ግርግርም አልነበረም። መስጅድ ተሰግዶ እየወጣ ነበር። እሱ ከመስጅድ ሲወጣ ነው ግርግር ምንም ሳይፈጠር ነበር የተከሰበት።
ስንት ሰዓት ላይ ነው?
ሳይኖሩ ምንም ግርግር ምን ወደ አስር ሰዓት አካባቢ የተፈጠረ ሰኞ አስር ሰዓት ላይ ማለት ከእሱ ከመስጅድ ሰግዶ እየወጣ ነበር። ምንም ግርግር ምን ነበረም። ያው ትኩስ ብቻ ነው የሰማነኝ። ወዲያም እሱ ተረክሶበት እዛው የሞቱ።
ስንት አመቱ ነው?
30 አካባቢ።
ባለትዳር የልጆች አባት ነው?
አዎ ባለትዳር ነው። ሶስት ልጆች አሉት።
ብቻውን ነበር?
ልጆች መጡ ከብዙ በሆነ ሰው ጋር ነበር። ተሰግዶ እየወጣ ስለነበረ ብዙ ሰውም ነበሩ። ያው ሰላት ስለነበረ መስጂድ አንድ ላይ ሰግደው እየወጡ ነበር ከጓደኞቹ ጋር። ምንም ከመስጂድ ራሱ ሳይርቁ እዛው ምናምን መጡ። እዛው ተኩስ ተፈጠረ። እዛው በቃ
ከተማው ላይ የጸጥታ ችግር ነበር?
ምንም አልነበረም። ምንም የሰማነው ነገርም አልነበረም። ተኩስ ብቻ ነው የሰማነው እኛ። ጀመር መስጂድ አካባቢ እንደዚህ አይነት ግድግድ ይፈጠረ ብለውም አይታሰብም። ብኖሩ እንኳን መንገድ ላይ ምናምን ነበር ዜና እነሱ እዛ መጥተው እንደ ቁጭ ከፈቱ።
የኦሮሚያ ክልል የጸጥታ አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ በኦሮሚያ ክልል የተለያዩ ቦታዎች በመንግስት የጸጥታ ኃይሎች የተወሰደ እርምጃ አስገዳጅ ሁኔታዎች እንደነበሩት ገልጸው፣ ነገር ግን ያም ሆኖ ሊመረመሩ የሚገቡ ጉዳዮች እንዳሉ ተናግረዋል። አሳሳ ውስጥ ስለተገደሉት ሼህ ኡመር ጠዊልና ባለቤታቸው በተመለከተ የአሜሪካ ድምጽ የኦሮምኛ ቋንቋ አገልግሎት ተጠይቀው ተከታዩን አስተያየት ሰጥተዋል።
ከኔ ናንዶ አሳሳ ረት ተ ከኒ ነማ ሼካቲ ፊ ወረ ሳኒቲ ወልት ቀበቱ ታቴን ሱን ከንታት ናንዶ መና ሳኒ ረት ጫሳ ነገኛ ሶኪታ
አሳሳ አካባቢ የሆነው የሼሁና የባለቤቱ ጉዳይ በመኖሪያ ቤታቸው አካባቢ ቅሩ እንቅስቃሴ በሚያደርግበት ወቅት የተፈጸመ ጉዳይ ነው። ከዚህ ጋር የተገናኘ መረጃ እንደሚያሳየው የቤቱ ባለቤት አንድን የጸጥታ አስከባሪ በሜንጫ ወይንም በቢላዋ ወይንም በባንጋ ተመቶ ሆስፒታል ገብቷል። ግን ሁኔታው ለዚህ ያበቃል ወይ የሚለው መታየት አለበት። የሚታይ ይሆናል ብዬ የማምነው ለዚህ ነው።
በሌላ በኩል በተለያዩ የኦሮሚያ ክልል የሚገኙ ነዋሪዎች የመንግስት የጸጥታ ኃይሎች በተወሰደ እርምጃ ሰላማዊ ዜጎች መገደላቸውን ይናገራሉ። በጭሮ ከተማ ውስጥ ወይዘሮ ደሃቦ እስማኤል የተባሉ በእድሜ የገፉ እናት መገደላቸውንም ጠቁመዋል። ስለዚህም ጉዳይ የተጠየቁት አቶ ጅብሪል
ዱቢንሳ የፈጎቹ ራፊ አማ ነምኒ መንጉዶሜ ሁንዱምቱ ነጋጀች እንደንዴቱ ነምኒ ደርገጌስታይ ሁንዱ።
ነገሩን ግልጽ ለማድረግ አዛውንት ሁሉ ሰላማዊ፣ ወጣት ሁሉ ደግሞ ያበደ ነው ማለት አይቻልም። ነገሩ እንደየሰው አመል የሚታይ ይሆናል። ሁሉም እንዲረዳ የሚፈልገው በተወሰደው እርምጃ ውስጥ እንዴት ያለ መዋቅር ነው የሚለውን ማንሳት አልፈልግም። ከጸጥታ መዋቅር ውስጥ አንድ ሰውን መጥተው ክላሹን ወሰዱበት። ክላሹን አንዱ ለአንዱ ሲያስተላልፍ የወደቀው ወደቀ። ከዚያ የወደቀው ለመግደል ሲሞክር አንዱ ለሌላው ሲሰጥበት የተወሰደ እርምጃ፣ በመካከሉ እኚህን አዛውንት መጥተዋል። ስለዚህ ይህንን ያመጣው ምንድን ነው ብለን ምክንያትና ውጤቱ ሲታይ፣ የተፈጸመውና ሰበቡ ሲታይ ትስስር አለው። ሌላው ደግሞ ከአቅም በላይ በሆነ ሁኔታ እንደሆነ ከሩቁ መገንዘብ ይቻላል። አንዳንዱን ደግሞ በቅርበት ተገኝቶ እንዴት ሆነ ብሎ ማየትም ይገባል።
ለዚህም የተለያዩ ማስረጃዎች አሉ ያሉት አቶ ጅብሪል፣ እነዚህም ማስረጃዎች ደግሞ ከአንድ ወገን የመንግስት ብቻ ባለመሆናቸው ከሶስትና አራት አቅጣጫ አጣርተው እንደሚያቀርቡ ገልጸዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voanews በትዊተርም እንዲሁ #voanews ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በትግራይ ክልል ለሚካሄደው ምርጫ የመራጮች ምዝገባ በዛሬው ዕለት ተጀምሯል። ለ8 ቀናት በሚቆየው በዚህ የመራጮች ምዝገባ ከ2.6 ሚሊዮን በላይ መራጮች ሊመዘገቡ ይችላሉ ብሏል የክልሉ ምርጫ ኮሚሽን። በመዝገባው የኮሮና ቫይረስን እንዴት እየተከላከሉ ነው? ሂደቱስ ምን ይመስላል? የሚል የምርጫ ኮሚሽኑ አስፈጻሚዎችና መራጮችን አነጋግረናል። እንዲሁም ምርጫው መካሄድ የለበትም፣ ኮሮና መከላከል መቅደም አለበት የሚል አቋም ያላቸው አስተያየትም ጠይቀናል። ሙልጌታ አጽመሃ ዝርዝሩን ያስደምጠናል።
በትግራይ ክልል መጪው ጳጉሜ 4 2012 ዓ.ም እንዲካሄድ ታቅዶ እየተሰራ ያለው ክልላዊ ምርጫ የመራጮች ምዝገባ በዛሬው ዕለት ተጀምሯል። በመቀለ ከተማ ሐወልቲ ክፍለ ከተማ የቀጠና 24 ምርጫ ጣቢያ አስተባባሪ አቶ ሀደራ ገብሪዮት በምርጫ ጣቢያው ሊመዘገቡ እንደሚችሉ ተናግሯል።
ከጠዋት ጀምሮ ብዙ ስበር ከአንድ ሰዓት ጀምረን ነው መዝገባ ጀምረን እስካሁን ከ1500 ልመዘገብ ያለን ያሰው ነው። ኮሮና መከላከል ማስክ የሌለው አይገባም። ከዛ በኋላ ደግሞ አልኮል አለን ሲመጣ ወረፋ ስናስይዘው ሰው በአንድ ሜትር ርቀት ያለበት ስናስይዘው ማለት ነው። ሁለት በር አለን። ከሁለት በር ሰው አለን የሚቀበለው እዛ ማስክ ያልያዘ አይገባም። ከዛ በኋላ በርቀት ጠብቆ ነው የሚገባ።
የምርጫ ምዝገባው ሂደት ለ8 ቀናት የሚቆይ ቢሆንም በምርጫ ጣቢያው ግን በ3 ቀናት ሊጨረስ እንደሚችል የመራጮች ተሳትፎ ያሳያል ብለዋል። አቶ አተክልት ነጋሽ በምርጫ ጣቢያው እየተመዘገቡ አግኝተናቸዋል። ጳጉሜ 4 2012 ለሚካሄደው ምርጫ ይበጀኛል የሚሉት የፖለቲካ ፓርቲ ለመምረጥ እንደተመዘገቡ ተናግሯል።
የምርጫ ካርድ ለመውሰድ ነው የመጣሁት። ለዚህ መጥቼ ደግሞ ኮሮና በሽታ በመከላከል ተመዝግቤ ያለው ካርድም ወስጃለሁ እና ደስተኛ ነኝ። ይሄ ምርጫ ከ5 ዓመት በላይ መጨመር የለበትም። ህገ መንግስት በሚፈቅደው መሰረት በየ5 ዓመቱ ለህዝብ የሚወክል መመረጥ እንዳለበት ህገ መንግስት ላይ ተቀምጠዋል። እኔ መጥቼ መብቴን ልጠቀምበት ካርድ ወስጃለሁ። የሚመስለኝ ሰው መርጣለሁ።
በምርጫ ጣቢያዎች ለሚገቡ ተመዝጋቢዎች በሳኒታይዘርና አልኮሎች እጃቸው እንዲያጸዱ እየተደረገ ሰዎቹም ተራርቀው ወረፋ እንዲይዙ እየተደረገ መሆኑ ተመልክተናል። በትግራይ ክልል የሚካሄድ ምርጫ ህጋዊ አይደለም ብሎ በማመን በምርጫው እንደማይሳተፍ ያስታወቀው የትግራይ ዲሞክራሲያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ምሉ ብርሃን ኃይለም ፓርቲያቸው ከመጀመሪያውም በሀገሪቱ ምርጫ ለማካሄድ የሚመች ሁኔታ እስኪፈጠር እንዲሁም ነጻና ገለልተኛ ተቋማት እስኪገነቡ ድረስ ምርጫ ማካሄድ እንደማይቀበለው ገልጸዋል። በአሁኑ ጊዜ ደግሞ የኮሮና ወረርሽኝ መከላከል ይቀድማል ሲሉ ተናግረዋል።
ወረርሽኝ በጣም በከፍተኛ ደረጃ በሚዛመትበት ወቅት ለህዝቦች ደህንነት ቅድሚያ መስጠት ይገባናል የሚል ከዛ ተያይዞ ምርጫ መደረግ የለበትም። አሁን ህወሓት በትግራይ ውስጥ እያደረገው ያለ ምርጫ ግን ቀደም ብሎ ኢትዮጵያ ውስጥ ሲደረግ የነበረው የምርጫ ድራማ እሱን ለመቀጠል ነው እየተሄደ ያለው። ይህን ደግሞ ትክክለኛ ዲሞክራሲ ሊወስን አይችልም የሚል እምነት አለን።
የትግራይ ህዝብ የራስን እድል በራስ የመወሰን መብት የሚከበረው ነጻና ገለልተኛ ተቋማት በመገንባት በሚካሄደው ምርጫ ነው ያሉት አቶ ምሉ ብርሃን በትግራይ ክልል እየተካሄደ ያለው ምርጫ ግን የይስሙላ ነው በማለት ተችተዋል።
የትግራይ ህዝብ የታገለው ለእውነተኛ ዲሞክራሲ፣ ለእውነተኛ በራስን እድል በራስ ለመወሰን ነበር የታገለው። እስከዛሬ ሲደረግ የነበረ ግን በተገላቢጦች ነው። የውሸት የምርጫ ድራማ በማድረግ እና የራስ አስወስነሃል የሚል ተጠቅሞ ይሰጣል።
የትግራይ ክልል የምርጫ ኮሚሽን አመራር አባል ዶክተር ጸጋ ብርሃነ በዛሬው ዕለት በክልሉ የሚካሄደው ምርጫ የሚሳተፉ መራጮች ለመምረጥ የሚያስችላቸውን የመራጮች ካርድ መውሰድ መጀመራቸው ገልጸው በዚህ ሂደት ከ2.6 ሚሊዮን በላይ መራጮች ይመዘገባሉ ተብሎ እንደሚጠበቅ ተናግሯል። በተለያዩ የምርጫ ጣቢያዎች ተዘዋውረው እንደተመለከቱ የተናገሩት ዶክተር ጸጋ በተመለከቷቸው አካባቢዎች ሴቶች፣ ወጣቶችና አዛውንቶች ኮሮና እየተከላከሉ ሲመዘገቡ ማየታቸው ገልጸዋል።
ጣቱን አሁን ስናየው ብዙ ሰው ብዙ መራጭ እኛ እንደጠበቅ ነው ከዛም በላይ መሄድ የሚችልበት ሁኔታ ሊፈጠር እንደሚችል ነው ያየ ነው። አዛውንቱ፣ ወጣቱ፣ መካከለኛ እድሜ ላይ ያሉ አጠቃላይ መደረግ ያለበትን ጥንቃቄ በማድረግ ለምርጫ ካርድ በመውሰድ ላይ ነው የሚገኙት ማለት ነው።
በአሁኑ ጊዜ የኮሮና ስርጭት እየተስፋፋ ባለበት ጊዜ የምርጫ ሂደቱና ምዝገባው የህዝብ ጤንነት አደጋ ላይ አይጥልም ወይ ብለን ለዶክተር ጸጋ ጠይቀናል።
በኮሮና ምክንያት ይሄን ያህል ምርጫው መራዘም አይችልም። እሱ ምክንያት መሆን አይችልም። ይሄንን ምርጫ እንዲራዘም ባደረግን ቁጥር የተታገልንለት አላማ ምንም ትርጉም ሳይኖረው ይቀራል ነው አጠቃላይ የህዝቡ ስሜት ነው።
የትግራይ ክልል መንግስት በመርጫው ለሚፎካከሩ የፖለቲካ ፓርቲዎች 15 ሚሊዮን ብር በጀት በመመደብ 5 ሚሊዮን ብር በወጣው ቀመር መሰረት ለፓርቲዎቹ መሰጠቱና 10 ሚሊዮን ብር ደግሞ ለምርጫ ቅስቀሳ ፓርቲዎቹ በአይነት የሚፈልጉት ጥያቄ በማቅረብ ይሰጣቸዋል ሲል የትግራይ ምርጫ ኮሚሽን አስታውቋል። አነጋጋሪ የሆነው ህወሓት ውድብና ጽነት ትግራይ ሳልሳይ ወያነ ባይቶናና አሲምባ ፓርቲዎች የሚሳተፉበት የትግራይ ምርጫ የፌዴሬሽን ምክር ቤት ሂደቱ ህገ መንግስት የሚጥስ ነው በማለት ሊቆም እንደሚገባ ለክልሉ በደብዳቤ ማሳሰቡና የክልሉ ምክር ቤት ደግሞ ህገ መንግስት የሚጥሰው የፌዴሬሽን ምክር ቤት ምርጫ ያራዘመበት ሂደት እንጂ የትግራይ ክልል ምርጫ አይደለም በማለት ምላሽ የሰጠበት አሁንም የምርጫ ሂደቱ ቀጥሏል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለ።
ሙልጌታን ለዘገባው እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው የተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። ኢትዮጵያ በማህበረሰብ ውስጥ ያለውን የኮቪድ-19 ስርጭት ለመገምገምና እንዲሁም ህብረተሰቡን ለማንቃት በሚል አላማ ከሁለት ሳምንት በፊት ሁሉም የተሰኘ ዘመቻ ተጀምሯል። በዚህ ዘመቻም 17 ሚሊዮን ቤቶችን ለመድረስና ከ200,000 በላይ ሰዎችን ለመመርመር ታቅዶ ነበር። የኢትዮጵያ የህብረተሰብ ጤና ሳይንስ ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ እስከ ትላንትና ዕለት ድረስ በተደረጉ ምርመራዎች በ15 ቀን ውስጥ የተያዘውን ከ200,000 ሰዎች በላይ የመመርመር ግብ ማሳካታቸውን አስታውቀዋል። ከኤደን ገረመው ጋር ስለ ዘመቻው ሂደት በተለያዩ ክልሎችና እንዲሁም በእስር ቤቶች ስላለው የቫይረሱ ስርጭት በተጨማሪም ከለይቶ ማቆያ ጋር ተያይዘው ስለሚነሱ ቅሬታዎችና ሌሎች ተያያዥ ጉዳዮች ተነጋግረዋል። ውይይታቸው የሚጀምረው ዶክተር ኤባ አባተ ሁሉም የተሰኘውን ዘመቻ ሂደት ከሚያስረዱበት ነው።
ከስያሜውም እንግዲህ ማንም ነው እና ይሄ ሁለት አንጓዎች ይኖሩታል። አንደኛው ማህበረሰቡን በጣም አሳትፎ ስራዎችን መስራት፣ ሁለተኛው ደግሞ በጣም ከፍተኛ ቁጥር ያለውን ላብራቶሪ ምርመራ ማድረግ ነው። ይህንንም ስናደርግ ደግሞ ሁሉንም ክልሎችን ወካይ በሆነ መንገድ ስራዎችን እንዲሰሩ እንግዲህ እቅድ ወጥቶለት ነው እየተሰራ ያለው። ይሄ በጥሩ መንገድ እየሄደ ነው ብለን መናገር እንችላለን። በየቀኑ ስራዎቻችንን እየገመገምን ያለ ነው። ከፍተኛ ቁጥር ያለው የምርመራ ሁኔታዎችን በየቀኑ እያየን ነው እና በዚህ እንግዲህ ባለው ሂደት የቤት ለቤት ቅኝቱን በተመለከተ እንግዲህ በየቀኑ ያንን የሚሰጥ መረጃ ለማግኘት ራሱ ሲስተሙም ስለሌለ ያ ተብሎ በየሳምንቱ ነው የምንሰበስበው። ክልሎችም መጀመሪያ አካባቢ አጀማመር ላይ ክፍተቶች ነበሩ። አንዳንዶቹ መጀመሪያው ቀን ላይ ጀምረዋሉ። የተወሰኑ ቀናት መዘግየቶች ነበሩ። ነገር ግን አሁን በጥሩ መንገድ ክልሎች እየሄዱ እንደሆነ መረጃው አለን። ትክክለኛውን ዳታ ሌላ ጊዜ መግለጽ ይቻላል። በተለይ ከኮሚኒቲ ጋር ያለው የቤት ለቤት ቅኝቱ ከላብራቶሪ አንጻር ግን አሁን ባለው ሁኔታ ካስቀመጥነው የ200,000 ታርጌት 216,000 ገደማ ደርሰናል። ይሄ ቁጥር የሚጨምር ነው የሚሆነው እስከ ትላንት ያለው መረጃ። እንግዲህ ዘመቻው የሁለት ሳምንትን ብቻም ሳይሆን አጠቃላይ እንዲመልስ የፈለግነው ምንድን ነው? መረጃዎችን ማውጣት መቻል አለብን። መንግስት ለሚወስዳቸው አንዳንድ እንቅስቃሴዎችና እርምጃዎች በመረጃ ላይ መቃኘት መቻል አለበት። ለምሳሌ ትምህርት ቤቶች መከፈት ይኖርባቸዋል። ነገር ግን ሲከፈቱ እንዴት የሚለውን መመለስ መቻል አለበት። ስቴት ኦፍ ኢመርጀንሲውም ራሱ እንግዲህ ከተወሰነ ሳምንት በኋላ ያበቃል። ሲያበቃ ምን መሆን አለበት? አሁንም ዝም ብለን ተነስተን የምንወስነው ሳይሆን በመረጃ ላይ ተሞርኩዘን ብዙ ነገሮችን አይቀጥ ለሆነ እንግዲህ ይሄ ምርጫ ነው ይጀምራል። በዚህ እንግዲህ ማታ የመጨረሻ ጀምሮ አጠቃላይ የመቀመጥ ስራዎችን ከሰራን በኋላ መረጃዎችንም ተንትነን እንግዲህ ለሚመለከተው ውሳኔ ሰጪ አካል ጉራቦ የምናቀርብበትና በዛ ሂደት 2013 የኢትዮጵያን አዲስ አመት በምን አይነት መንገድ እንደምንበት ለመወሰን የሚያስችል ስርዓትን ለመፍጠር ነው።
በቀን በሺዎች ሲገለጽ የቆየው የሀገሪቱ የመመርመር አቅም በአጭር ጊዜ ውስጥ ደግሞ ወደ 20,000 እና ከዚያም በላይ ደርሷል። እና ይህንን ማድረግ የተቻለው እንዴት ነው?
ይህንን ዘመቻ ስንጀምር እንግዲህ በአማካይ ወደ 9,000 ገደማ በቀን ነበር የምንሰራው። ይህንን ዘመቻ ስንጀምር ግን 200,000 በላይ መስራት አለብን ብለን ያመጣ ነው። የሰራናቸው ስራዎች አሉ። የመጀመሪያው አስፈላጊ የሆኑ ግብዓቶችን በጊዜ ማምጣት ይኖርብናል። ከዚህ በፊት በጣም በጭንቀትን ነው የምንሰራው። ምክንያቱም እጃችን ላይ ያሉ ግብአቶች በብዙ ጥረቶች በልመናዎች ሁሉ የሚመጡ ናቸው። ስለዚህ በቂ የሆነ ስቶክ እጃችን ላይ ኖሮ እንዲሰራ ውሳኔ አሳልፈን እስከ 1 ሚሊዮን ቴስት ሊያሰራ የሚችል ጊዜዎችን ፈጸም። ከዛ ውጭ ደግሞ እንግዲህ ሪጅን ላይ ከፍተኛ ቁጥር መሰራት ካለበት ያንን ሊሰራ የሚችል ሰው ማሰልጠን፣ ማዘጋጀት፣ የሌላቸውን ደግሞ ከማዕከል ሄደው የሚደግፉበትን ስርዓት ማበጀት በዚህ ዘመቻ ላይ የተጠቀምንበት ነው። ሌላው እንግዲህ ደግሞ ቅንጅታዊ አሰራር ነው። ይህ እንግዲህ ከቴስቲንግ ፋሲሊቲ ከእል ጀምሮ እስከ ማዕከል ድረስ ያለውን ይጨምራል። ሌላው ደግሞ አዳዲስ ቴክኒኮችንም ደግሞ ውስጥ አስገብተናል። ከዚህ በፊት ስንጠቀምበት ከነበረበት ወጣ ብለን በዛ ያሉ ናሙናዎችን በአንድ ጊዜ ሊያሰሩ የሚችሉ ቴክኒኮች የፑል ቴስቲንግ እንለዋለን። እሱን ደግሞ ኢንትሮዲስ ማድረግ ወይም ራሱን የቻለ ጥንካሬ ፈጥሮልናል። ከዛ ውጭ እንግዲህ ደግሞ ጠንካራ የሆነ ፎላ የሚኖሩ ክፍተቶችን ወዲያው እናርማለን። በአጭር ጊዜ እንግዲህ 100% በላይ የመስራት አቅማችንን ማጎልበት የቻልንበት ምክንያት ናቸው ብለን መናገር እንችላለን።
በኢትዮጵያ የማህበረሰብ ተጋላጭነትን በመቆጣጠሩ ረገድም ውጤታማነት የታየባቸው ስራዎች ነበሩ ሲሰሩ የነበረው። አሁን ከጊዜ በኋላ ግን ቁጥሩ እየጨመረ መምጣቱ ታይቷል። ከቁጥጥር ውጪም ይወጣ ይመስላል። እና ምንድን ነው ይህንን ከቁጥጥር ውጪ እንዲወጣ ያደረገው ነገር?
ከቁጥጥር ውጪ ወጥቷል ግን አናምንም። አሃዙም ያሳየው ይህን ነው። አሁን ኢትዮጵያ 35,000 ገደማ ኬዝ ያለን። ስለዚህ በዛ አንጻር ካየነው አሁንም ሁሉ ነገር በተገቢ መንገድ እየተመራ ነው የሚል እምነት አለን። ነገር ግን ያንን ስንል በከፍተኛ ሁኔታ ግን ቁጥሩ እየጨመረ መጥተዋል። በቀላሉ ከጽሞ መቀነስ በምንችልበት ሁኔታ ላይ መቆም እየቻለን በየጊዜው ጭማሪዎችን እያሳየ ብዙ ችግሮች ያመጣ የሚችልበትን ተጽዕኖ ሊነካ ይችላል። እንግዲህ ከቁጥር ወጪ ስንል እንግዲህ ብዙ ህሙማን ኖረውም ማስተኛት ያልቻልንበት ሁኔታ ያንን ማቅረብ ያልተቻለበት ሲስተሙን ፓራላይዝ የሚያደርግ ከሆነ ግን አሁንም ወደዛ መንገድ የሚመሩ ነገሮች አሉ ብለን ግን በድፍረት መናገር ይችላል። በተለይ ህዝቡ ላይ የነበረው መጀመሪያ አካባቢ ቫይረሱ ኢትዮጵያ ውስጥ መግባቱ ሲታወቅ የነበረው የጥንቃቄ ሁኔታ ከጊዜ ወደ ጊዜ የቀነሰ መምጣቱ ግልጽ ነው። እሱ ብቻም ሳይሆን በተለይ በተለያዩ ወቅት የሚፈጠሩ የማህበራዊ አመቶች ማህበረሰቡ ምላሽ ለዚህ ቫይረስ በከፍተኛ ሁኔታ መሰራጨት የራሱን ደግሞ ሚና ይጫወታል። እንዲሁም ደግሞ የተለያዩ የማህበረሰቡን ስሜቶች ለመግለጽ በሚወጡበት ወቅት ሙሉ በሙሉ ጥንቃቄን ባጓደለ መልኩ ሁኔታዎች ፈጽሞ አይተናል። ያ እንግዲህ የራሳቸውን አሻራ ትተው ሄደዋል። ይሄ ደግሞ አሁኑ እየተፈቀደ ያለው ስለዚህ በእርግጠኝነት መናገር የምንችለው የቫይረሱ ስርጭት እየጨመረ መጥተዋል። የአንድ ሳምንት እንኳን የተጠረም ብናይ በአንድ ሳምንት ውስጥ በ25% አድጓል። እንግዲህ የዛሬ ሳምንትና የዛሬ እንድናይ ማለት ነው። የሞት ምጣኔ በ20% አድጓል። የጽኑ ህመምተኞች ቁጥር በ32%። ስለዚህ እነዚህ ሁሉ አሃዞች የሚያሳዩት በከፍተኛ ሁኔታ እየተስፋፋ መምጣቱ ነው። ይህንን ግን መቆጣጠር የምንችለው ብዙ ነገሮችን ክልከላዎችን በማስቀመጥ የማህበረሰብ ክፍላችን ግለሰብ መፍትሄ በእጁ ያለው። ስለዚህ ያንን ካላረግን ግን ሀገራዊ በሆነ መንገድ ጉዳቱ ከፍተኛ ነው።
ከአዲስ አበባ በመቀጠል ደግሞ በኦሮሚያና በትግራይ በአንጻራዊነት የስርጭት መጠኑ ያደገባቸው ሁኔታዎችም ይታያሉ። እና ለዚህ የተለየ ምክንያት አለው ወይ?
የጠቀሻቸውን ክልሎች ብቻም ሳይሆን በአብዛኛው ክልል ስርጭቱ ከፍ እያለ እንደሆነ ነው አሃዞች የሚያሳዩት። ነገር ግን የተጠቀሱትም ክልሎችን ጨምሮ የሌሎችም ክልሎች በተለይ በመጀመሪያ ዘርፎች ላይ ናቸው ብለን መናገር እንችላለን። ለምሳሌ ኦሮሚያ በጣም ሰፊ የሆነ ክልል ነው። ከፍተኛ የሆነ የህዝብ ቁጥር ነው። ጂኦግራፊውንም ካየን ከአዲስ አበባ ጋር ተጎራባች ነው። የፍንፍኔ ዙሪያ ያሉ ዞኖች ከአዲስ አበባ ጋር ያላቸውን መስተጋብር የምናውቀው ነው። እነዚያ ብቻም ሳይሆን ደግሞ ባለፉት ጊዜያት የነበሩት አለመረጋጋቶች ከዚያ ጋር ተያይዞ ደግሞ የተፈጠረው ሁኔታዎች ይህ ራሱን የሆነ አሻራ አሳልፈዋል የሚል እምነት አለን። ቅድም እንደገለጽኩት ትግራይም አካባቢ ቁጥሩን ስናየው በከፍተኛ ሁኔታ ስርጭቱ እየጨመረ ካለበት አካባቢ አንደኛው ነው። እንግዲህ ምንድን ነው ምክንያቱ የሚለውን በይበልጥ በመረጃ በተደገፈ መንገድ መተንተኑ ጥሩ ነው። ነገር ግን አሁን በቅርቡም የሰራናቸው የዳሰሳ ጥናቶች ነበሩ። በተለይ ከደም በሚወሰድ ናሙና ሁሉንም ክልሎችን፣ ትልልቅ ከተሞችን ያማከለ ጥናት ነበረ። ያ ጥናትም የሚያሳየው አሁን የሚጠቀሱት እንዲሁም ደግሞ ድሬዳዋን፣ ጋምቤላን፣
ጅጅጋን በሽታ ስርጭት በከፍተኛ ሁኔታ እየጨመረ የመጡባቸው ከተሞች እንደሆኑ ማሳያ ነው እና በተለይ ለቦርደር የሚቀርቡ የትራንስፖርት ኮሪደር የሆኑበት አካባቢ በከፍተኛ ሁኔታ ቁጥር እና አሃዙ ያሳያል። ግን በይበልጥ ለምን የሚለውን ደግሞ ተጨማሪ ጥናትና ትንተና ይፈልጋል።
የማህበረሰብ ስርጭትን ስናነሳ ባለፈው አንድ ወር ተኩል ጊዜ ውስጥ በጣም ብዙ ሰዎች መታሰራቸው ይታወቃል። ከዚህም ጋር ተያይዞ ደግሞ በማረሚያ ቤቶች አካባቢ ያለው የቫይረሱ ስርጭት መጠንም ከፍተኛ እንደሆነ ይነገራል እና ይህንን በተመለከተ ያለው ሁኔታ ምን ይመስላል? ምንስ እየተሰራ ነው ያለው?
የዚህ ቫይረስ አንደኛው ማይፈልጋቸው ባህሪያት ተሰብስቦ መቀመጥን፣ እንደዚህ አይነት መተፋፈግን፣ መቀራረብን በሚፈቅዱ አካባቢ ያለውን ማህበረሰብ በዛ ስርጭቱን ከፍ ማለት አንደኛው ባህሪ ነው። እንግዲህ ቫይረሱ ሀገራችን ውስጥ መግባቱ ከታወቀ በኋላ በመንግስት የተወሰዱት ውሳኔዎችን ተከትሎ ብዙ እስረኞች እንዲፈቱ የተደረገበት የእስረኞች አያያዝ በተቻለ መጠን የቫይረሱን ስርጭት ከመቀነስ አንጻር ስራዎች ለመስራት የተሞከረበት እንግዲህ አሁን የጠቀሽውም ሁኔታም ከመፈጠሩ በፊት ለቅኝት በሚረዳ መንገድ አዲስ አበባ ውስጥም ያሉትን በተወሰነ መንገድ ከአዲስ አበባ ውጭ ያሉትን የማረሚያ ቤቶችን፣ የፖሊስ ጣቢያዎች ውስጥ ያሉ በጊዜ አይነት የቆዩ ግለሰቦችን ቅኝት ውስጥ አስከተል ስንሰራ ነበረ። ካስታወሱ እንደሆነ በጊዜያዊነት የህግ ውሳኔያቸው የነበሩ ግለሰቦች ላይ ከፍተኛ ቁጥር ያለው የቫይረሱ ስርጭት ያገኘንበት ሁኔታ የነበረበት ነው። ነገር ግን አሁን ባለው ሁኔታ የእስር ቤት ሁኔታዎቻችን ምንድን ነው የሚመስሉት የሚለውን ግን ለዚያ ተብሎ ዲዛይን በተደረገ መንገድ የተቃኘ መረጃ የለም። ምክንያቱም ልክ እንደ አንድ የማህበረሰብ ክፍል በተወሰነ መንገድ እየወሰድን የምንመረምረው የቅኝት ስራ ነው ያለው እና በዛ አግባብ ግን ልክ እንደሌላውም የማህበረሰብ ክፍል ነው አሁን ያሉ ጥናቶች የሚያሳዩት። ምናልባት እንግዲህ የዚህ የማንም የሚባለውን ዘመቻ አንድ ታሳቢ እንዲያደርግ የፈለግ ነው የእስር ቤቶች ማረሚያ ቤቶችን ብቻም ሳይሆን በተመሳሳይ ሰብሰብ ብሎ ሰዎች የምናቆይባቸው ለምሳሌ የአረጋውያንን የምናስቀምጥበት የምንከባከብበት ማዕከላትን፣ እንዲሁም ደግሞ በተቻለ መጠን የስራ ባህሪያቸው አንድ ላይ ሰብሰብ ብለው ሊያሰራሪ ቅድም የሚልባቸውን አካባቢዎች ታሳቢ አድርጎ ምርመራው እንዲደረግ ነው ቅኝ ተደርጎ ስራዎች የተሰሩ ያሉት።
ኤደንና እንግዳዋን ዶክተር ኤባን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በሰኔ ወር ኢትዮጵያ ውስጥ የተፈጠረውን ሁከት ተከትሎ የኢትዮጵያ መንግስት በሺዎች የሚቆጠሩ ለተቃውሞ የወጡ ሰልፈኞችን፣ የተቃዋሚ ፓርቲ አባላትንና ጋዜጠኞችን አስሯል። ከነዚህ ታሳሪዎች መካከል የተወሰኑት የኮሮና ቫይረስ እንደተገኘባቸውና ቫይረሱ እጅግ በተፋፈጉት እስር ቤቶችና የማቆያ ስፍራዎች እየተስፋፋ ሊሆን እንደሚችል የጤና ባለሙያዎችና ባለስልጣናት ስጋታቸውን እየገለጹ ነው። ዘገባውን ከዙዋ እያደረሰን ሲሞን ማርክስ ነው። ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የኮሮና ቫይረስ ኢትዮጵያ ውስጥ መገኘቱ ከተረጋገጠበት ጊዜ ጀምሮ ባሉት የመጀመሪያዎቹ 4 ወራት በዙዋይ የኮሮና ቫይረስ ተጠቂዎች ማገገሚያ ጣቢያ ውስጥ በነርስነት የሚያገለግለው ደንበል ቃሲም የበዛ ስራ አልነበረውም። ታዋቂው ድምፃዊና የመብት ተሟጋች ሀጫሉ ሁንዴሳን መገደል ተከትሎ ከ178 በላይ ሰዎችን ለሞት፣ በሺዎች የሚቆጠሩ ሰዎችን ደግሞ ለእስር የዳረገው ሁከት ከተነሳ በኋላ ግን የማገገሚያ ጣቢያው ስራ በስቶበት ተስተውሏል። ደንበልን ጨምሮ በክልሉ የሚገኙ የጤና ባለሙያዎችና የአካባቢው ባለስልጣናት በእስር ላይ የሚገኙ ሰዎች የኮሮና ቫይረስ እንደተገኘባቸው ተናግረዋል። ይህን ተከትሎ በእስር ቤቶች ውስጥ የቫይረሱ ምርመራ እየተደረገ ቢሆንም ደንበል ወረርሽኙ በፍጥነት ተሰራጭቶ ሊሆን ይችላል የሚል ስጋት እንዳለ ይገልጻል።
የኮሮና ቫይረስ ሀገር ውስጥ ከገባ በኋላ ባሉት የመጀመሪያዎቹ 3 ወራት በጣቢያችን የነበሩ 2 ሰዎች ብቻ ነበሩ። ባለፈው 2 ሳምንት ግን 23 የቫይረሱ ተጠቂዎችን መዝግበናል። በተፈጠረው ሁከት ብዙ ሰዎች ከታሰሩ በኋላ በአንድ ክፍል እስከ 150 ሰዎች ድረስ የታሰሩበት ሁኔታ አለ። ለዚያ ነው ታሳሪዎች በቫይረሱ እየተያዙ የሚገኙት።
ድምጻዊ ሀጫሉ በሰኔ ወር ከተገደለ በኋላ የኢትዮጵያ መንግስት የተቃዋሚ ፓርቲ አባላትንና ጋዜጠኞችን ያለ ክስ ለረጅም ጊዜ ማሰሩ፣ እስር ቤቶችና በትምህርት ቤቶች እንዲሁም መጋዘኖች ውስጥ ያሉ ጊዜያዊ ማቆያዎች እንዲጨናነቁ ማድረጉን የመብት ተከራካሪዎች ይገልጻሉ። መንግስት ለሀጫሉ ግድያና ከዛ በኋላ ለተፈጠሩት ሁከቶች የህወሓት ፓርቲን ተጠያቂ ቢያደርግም የመንግስት ተቃዋሚ ፖለቲካ ፓርቲዎችና አክቲቪስቶች በበኩላቸው አመጹ የሐሳብ ልዩነትን ለማፈን እንዲያመች ቀደም ብሎ የታቀደ ነው ሲሉ ይከሳሉ። የአሜሪካ ድምጽ ያናገራቸው የዝዋይ ጠቅላላ ሆስፒታል አስተዳዳሪ ጅብሪል ሻሪቢ ኮቪድ-19 በእስር ቤቶች ውስጥ እየተስፋፋ ሊሆን ይችላል የሚል ስጋት እንዳላቸው ያስረዳሉ።
ቶታሊየቾ ንደንደማ ሀጋማ
Following the arrests after Hachalu,
Hachalu ከተገደለ በኋላ ብዙ ሰዎች በመታሰራቸው በቫይረሱ የተያዙ ሰዎች ቁጥር እየጨመረ ነው። በቅርብ ከመንግስት ከተማ የተላኩ 3 በቫይረሱ የተያዙ ሴቶች በሆስፒታላችን ይገኛሉ። ሌሎችም በቫይረሱ የተያዙ ይኖራሉ ብለን ስለምንጠረጥር ምርመራ ያካሄድን ነው።
በእስር ላይ ሆነው የኮሮና ቫይረስ ከተገኘባቸው ታሳሪዎች መሃል ኬንያዊው ጋዜጠኛ ያሲን ጁማ ይገኝበታል። ፍርድ ቤት የዋስትና መብቱን ቢፈቅድለትም እስካሁን እንዳልተለቀቀ የገለጸው በመስራቅ አፍሪካ የውጭ ዜና አውታር ዘጋቢዎች ማህበር ባስቸኳይ እንዲፈታም ጠይቋል። ያሲን በትላንትናው ዕለት ወደ መንግስት ለይቶ ማቆያ እንደተላከም ለማወቅ ተችሏል። ከጤና ሚኒስቴር ምን ያክል እስረኞች በኮቪድ-19 እንደተያዙ ለማወቅ የተደረገው ጥረት ግን ለጊዜው አልተሳካም።
ዘንድሮ በተከሰተው የኮቪድ-19 ወረርሽኝ ምክንያት አመታዊው የሻደይ ያሸንድዬና የሶለል በዓላት በዋግምራ ብሔረሰብ አስተዳደር በሰሜን ወሎ ዞኖች በህዝባዊ በዓልነት አይከበርም። በዓሉ በበጎ ተግባራት ተዘክሮ ይውላል ተብሏል። መስፍን አራጌ ዝርዝር አለው።
ዓለም አቀፉ የኮቪድ ወረርሽኝ ያላንኳኳው የህይወት ጠርዝ ያላወቀው እንቅስቃሴ ዘርፍ የለም። የሙዚቃው ዓለም ገናናዎች ቴይለር ስዊፍት፣ ፖል መካርቲን እና ኬንድሪክ ላማር ከዲያና ሮስ እና ዱዋ ሊፓ ጋር ይጣመሩበታል ተብሎ ሲጠበቅ የነበረው የዩናይትድ ኪንግደም ግላስተንበሪ ፌስቲቫል በኮሮና ተሰርዟል። ቀደም ሲልም በአሜሪካ 2 ግዙፍ ፌስቲቫሎች እንዳይካሄዱ መደረጉን ቢቢሲ አስነብቧል። የዓለም አቀፍ ተጽዕኖ ኢትዮጵያም ላይ ተሻግሯል። ህብረው በታይ ትይንት የሚስተዋልባቸው ተወዳጆቹ የሻደይ ያሸንድዬና የሶለል በዓላት ዘንድሮ በአማራ ክልል ዋግምራና ሰሜን ወሎ ዞኖች በቀድሞ ለዛና ድምቀታቸው አይካሄዱም። የዋግምራ ብሔረሰብ አስተዳደር ዞን ባህል ቱሪዝም መምሪያ ኃላፊ አብዱራህማን መኮንን ለአሜሪካ ድምጽ ሬዲዮ እንዳስረዱት ሻደይ ከአመታዊ ክብረ በዓልነት የተሻገረ የዋግምራን ህዝብ ስነ ልቦና የሚያንጸባርቅ ነው።
ሻደይ በእኛ አካባቢ የማህበራዊም ፖለቲካዊ ፋይዳው በጣም ትልቅ የጎላ ነው። አንደኛ የሴቶች ነጻነት የሚገለጽበት ነው አጋጣሚ በራሱ። ሁለተኛ በሻደይ አማካይነት ምሰሰብ ከቤተሰብ ዘመድ ከዘመድ ጋር የሚቀያይበት ከዛም ባሻገር አንድነትን፣ መተባበርን፣ መተጋገዝን ጭምር የሚያሳይ ባህል ነው። የራስን እድል በራስ ከመወሰንና የራስ ባህል ቋንቋ ከማንጸባረቅ ጋር ተያይዞ ፋይዳ የነበረ ባህል ነው።
ይሁን እንጂ ኮረዶች በሀገር ባህል አልባሳት ደምቀው ስሜት የሚነጥ ዜማቸውን፣ ልብ የሚነዝር ውዝዋዜያቸውን ተቃቅፈው ማሳየት አይችሉም። ዘንድሮ
እንግዲህ በዓሉን አሁን እኛ እየተዘጋጀን ያለ ነው ኮቪድ መስፋፋት ምክንያቶች የሚሆኑትን ጉዳዮች የማስቀረት እንጂ አጠቃላይ በዓሉን የማስቀረት ጉዳይ አይደለም። ስለዚህ በሽታ መስፋፋት ምቹ የሚሆኑ ለምሳሌ አደባባይ ትዕይንቶች፣ በቡድን በዓሉ የማክበር ስራዎች አይከናወኑም ዘንድሮ።
በአንጻሩ ሻደይን በክብር ያስረከቡንን የእድሜ ባለጸጎችንና አቅመ ደካሞችን በመንከባከብ በጎ ተግባራትን በመከወል ሌላውን ኢትዮጵያዊ ሴቶቻችንን እናጠብቃለን ባይ ናቸው።
የዘንድሮ መሪ ቃላችን ምንድን ነው? ሻደይ ባህላችን በበጎ አድራጎት ስራችን በሚል ነው። ችግኝ በመኮትኮት ደም በመለገስ አቅመ ደካማዎችና አረጋውያንም በማገዝና በመደ ይካሄዳል ማለት ነው።
በመቶ ሺዎች የሚታደሙበት የሻደይ በዓል በተለይ ለአካባቢ የኢኮኖሚ መነቃቃት አይነተኛ አስተዋጽኦ ሲያበረክት ቆይቷል። በኮቪድ-19 ወረርሽኝ ምክንያት በዓሉ አለመከበሩ የልጃገረዶች አልባሳትና ጌጣጌጦችን ከሚያቀርቡት ጀምሮ በምግብና ሆቴል አገልግሎት የተሰማሩ ነጋዴዎች ላይ ኪሳራ ያስከትላል። በብሔረሰብ አስተዳደር ዞኑ የሰቆጣ ከተማ ንግድና ዘርፍ ማህበራት ፕሬዚዳንት አማረ መሰለ
ባዛር የሚዘጋጅ ነበር። በዚህ በባዛሩ በ10ና በ15 ቀን ውስጥ የሚገኙ ገቢዎች ለአካባቢ ነጋዴ ከፍተኛ ጥቅም የሚያደርሱ ነገር ና የነበረው አሁን ግን ይህ በመቆረጡ ምክንያት ያው በዚህ በኮቪድ-19 ምክንያት ተጽዕኖ አሳድሯል። በተለይ ከሌላ አካባቢ የሚመጡ እቃዎችን ያቀርባል። ህዝቡም ተጠቃሚው ደግሞ የአካባቢው
ለሁሉም ወረዳዎች ሻዴ ሰዓት ከሰቆጣ ከተማ ስለሚያሳልፉ የሚመጡ ጥሬዎች በመንግስት ሰራተኛ በተለይ ላ ነበር የሚያሳይ ሁለት ወር የሶስት ወር የማይሰጠውና ቢያንስ የሚጓጓበት ነገር ሁሉ እየተፈጠረ ነው ያለፈው የነበረው።
በተለይ የአመት ገቢያቸውን በአመታዊ በዓሉ ላይ ያደረጉ የህብረተሰብ ክፍሎች ቀዳሚ ተጎጂዎች ይሆናሉ ነው የተባለው። አሸንድዬና የሶለል በዓላት ደግሞ ሰሜን ወሎ ቆቦና ላሊበላ አካባቢዎች የሚዘወተሩ ተወዳጅ አመታዊ ክብረ በዓል ናቸው። የዞኑ ባህል ቱሪዝም መምሪያ ኃላፊ የብርጓላ የለ ለቱሪዝሙ መነቃቃት ለኢኮኖሚው መሻሻል አይነተኛ አስተዋጽኦ የነበራቸው እነዚህ ህዝባዊ በዓላት ዘንድሮ ታስበው ይውላሉ ነው ያሉት። በተለያዩ ዝግጅቶች
ኮቪድ ያገዘ ቱሪዝም ላይ ከፍተኛ ተጽዕኖ ነው ያደረሰው። ሰዎች ደግሞ ከቦታ ቦታ ሲንቀሳቀሱና ሲጎበኙ የሚገዟቸው የሚጠቀሟቸው ነገሮች አሉ። ተንቀሳቃሽ አካል ስለሌለ ሆቴሎች፣ አገልግሎቶች፣ ተቋማት አሁን አገልግሎት መስጠት ያቆሙበትና የተዘጉበት ሁኔታ ነው ያለው። እንደኛ ዞን አሁን ወደ 15 ወረዳዎች አሉ። 13 ላይ ይጣውት የተከበረ የነበረበት ሁኔታ ነው ያለው። በአሁኑ ዓመት ያደረግነው ምንድን ነው? ይህ በዓል በሳላሚ ይት፣ በደንብ ገሳ፣ በችግኝ ተከላ፣ በኩትኳቶ፣ በፎቶ ኤግዚቢሽን፣ በባህላዊ ምግቦች እንዲበር አቅደን እየተንቀሳቀስ ያለንበት ሁኔታ ነው ያለው።
ክብረ በዓላቱ እንደ አካባቢው ተጨባጭ ሁኔታ እስከ ሳምንት የሚዘልቅ ቆይታ ቢኖራቸውም በተለይ ከነሐሴ 16 እስከ 18 ያሉት ጊዜያት ብዙዎቹ የማይረሳ ትውስታ የሚያትሙባቸው ናቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።